ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል የዕለተ ሐሙስ ጥቅምት 10 2015 ዓ.ም የጋቢና ቤ መሰናዶ ካውንስል ጀምሮ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ወደ እናንተ ይደርሳል። ለምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ።
ብዙቻችንም እንደምናቀም ሜዲካል ስኩል በጣም ከባድ ነው። በጣም ፈታኝ ነበር። በዛውም ውስጥ ደግሞ ትክክለኛ የወደፊቱን የኔን ማንነት አንጽዋል ይያስባለሁ።
የሰማችኋቸው በሐዋሳ ዩኒቨርሲቲ መምህር የሆኑትን ዶክተር በዛብህ ብርሃኑን ነው። የስነ ጥበብና ሕክምናን አንድ ላይ በማድረግ አዋህደው እየሰሩ ይገኛሉ። የምሽቱ እንግዳችን ናቸው። በሌላ በኩል ደግሞ ኢትዮጵያውያን የንግድ ማህበረሰብ ከትውልደ ኢትዮጵያውያን ሸማቾች ጋር ለማስተዋወቅ ያለመ Made in Ethiopia የተሰኘ የንግድ ትርኢት ከሰሞኑ በቨርጂኒያ አሌክዛንድሪያ ግዛት ተካሂዷል። ይህንን ትርኢት ተካፍለናል። ለምሽቱ ወደ እናንተ የምናደርሳችሁ ይሆናል። ቴክኖሎጂና ሙዚቃ ሰዓት እንዳፈቀደ ወደ እናንተ ከምናደርሳቸው ጥንቅሮች መካከል ናቸው። አብራችሁን ትሆኑ ዘንድ በአክብሮት እንጋብዛለን። ኤደን ገረመው መሰናዶውን እየመራው፣ ኤልያስ አስማረ በቅንብሩ፣ ቆንጅት ታዬ በምሽቱ ዋና አዘጋጅነት፣ አባየው ገበያ ደግሞ ዲጂታል ሊድና ዌቡን በመምራት ከተለያዩ የአሜሪካ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን መሰናዶውን ለእናንተ በማድረስ እንተጋለን። እናንተ ማብራችሁን ታምሹ ዘንድ በአክብሮት ጋብዛለን። ዶክተር በዛብህ ብርሃኑ የዘንድሮ የጅማ ዩኒቨርሲቲ ኢንተርን ሲሆኑ ሶስት የተለያዩ መጽሐፍትን አሳትመዋል። 9ኛው ሺ የተሰኘውን ጨምሮ ሌሎች የተለያዩ የቴሌቪዥን ድራማዎችንም ደርሰዋል። በማዕረጋቸው የተነሳ አንቱ ተባሉ እንጂ እኚህ ዶክተር ወጣት ናቸው። በዴስ ቲቪ የቀረበ ክሬዚ የተሰኘ ሲትኮምም ጽፈዋል። አሁን ደግሞ ፊሽካዎቹ የተሰኘ ስም የተሰጠው ድራማ በአርትስ ቴሌቪዥን ላይ እያቀረቡ ይገኛሉ። ኪነጥበብና የህክምና ሳይንስን አጣምረው አርት ቴራፒ ወይም የህክምና ዘዴ የተሰኘውን ለመተግበር ህልም እንዳላቸው ይናገራሉ። የሐዋሳ ዘጋቢያችን ዮናታን ዘብዱስ ከሳቸው ጋር ቆይታ አድርጓል።
ዶክተር በዛብህ ብርሃኑ በጅማ ዩኒቨርሲቲ የህክምና ትምህርት ክፍል ኢንተርን ነው። ዶክተር በዛብህ በሲዳማ ክልል ገጠሪቱ አርበገውና ወረዳ ተወልዶ በሐዋሳ ከተማ ያደገ ዩኒቨርሲቲ እስከባ ድረስ ያለውን ትምህርቱንም በዚሁ በሐዋሳ ከተማ የተማረ አሁን የህክምና ባለሙያ ድራስና የክነጥበብ ሰው የሆነ 20ዎቹን ገና ያልጨረሰ ወጣት ነው። የይሁዳ ገመድ የተሰኘ የግጥም መድብል ያንቡ እንባዎችና ሃን መሳብ የተሰኙ መጻሕፍትንም ጽፏሳትሟል። 9ኛው ሺን ጨምሮ አሁን ደግሞ በአርትስ ቴሌቪዥን እየቀረበ ያለውን ፍሽካዎቹ የተሰኙና ሌሎችም ተከታታይ የቴሌቪዥን ድራማዎችን ጽፏል። በዴስ ቲቪ የቀረበ ክሬዚ የተሰኘ አጭር ሲትኮምም ደርሷል። ዶክተር በዛብህ መጀመሪያ የጠየቁት የጅማ ዩኒቨርሲቲ የሰባት አመታት ቆይታ ምን እንደመስል ነበር።
ብዙቻችንም እንደምናቀም ሜዲካል ስኩል በጣም ከባድ ነው። በጣም ፈታኝ ነበር። በዛውም ውስጥ ደግሞ ትክክለኛ የወደፊቱን የኔን ማንነት አንጽዋል ብያስባለሁኝና ያው ትንሽ ያዝ ያደርጋል። ቢሆንም ከእግዚአብሔር ጋር ተወጥቻለሁ ብያስባለሁ።
ራስተስተውቀኝ አርቱ ላይም እንዳለ ለተያ ደግሞ መጻፍ ጭምር እንደምጽፍ ነግረኛልና እስቲ መጀመሪያ ስለ መጻፎች ምን አይነት መጻፍ ትፋል ሳፍ እንዴት በቃ
እከ ወደ ዩኒቨርሲቲ ከገባው በኋላ ፈርስት ኢየር ያለው የመጀመሪያ መጻፊን አስመረኩኝ። የይሁዳ ገመድ ይሰኛል የግጥም መድብል ነው። ከሱ ከግጥም መጻፉ በኋላ ወጎችንና አጫጭር ልቦለዶችን ያዘ ያነቡምባዎች የተሰኘ ሁለተኛ መጻፊን ለማሳተም በቃው። በዚህ ሂደት ውስጥ ያው ቲያትሮችን፣ ድራማዎችን፣ የቴሌቪዥን ስራዎችንም መሞካከር ጀመርኩኝ። ከዛ በቀጥታ የገባሁት 9ኛው ሺ ሲትኮም ላይ ነው። እሱ ላይም ወደ ከ30 በላይ ኤፒሶዶችን ጽፌያለሁ። እንዲሁም ደግሞ ብዙቻችን የምንወደውና ከልጅነታችን ጀምሮ የምንከታተለውን ቤቶች ድራማ ላይም የተወሰኑ ኤፒሶዶችን ጻፍኩኝ። አንድ ስራ ደግሞ ዴስ ቲቪ ላይ ክሬዚ የሚባል ሲትኮም አዘጋጀው። ከዛ በኋላ ከነዚህ ስራዎች በኋላ ወደ ሶስተኛ መጻፊን የገባሁት ሶስተኛ መጻፊን ቅርብ ጊዜ ነው ያስመረኩት ሃል መጻፍ ይሰኛል እሱ ደግሞ አጫጭር ሐሳቦችንና አጫጭር ልቦለዶችን የያዘ መጻፍ ነው ድክሱ መጻፍ ከጨረስኩ በኋላ እንግዲህ ያሁኑ የመጨረሻ ስራዬ ፍሽካዎቹ ይሰኛል ተከታታይ ሲትኮም በአርቲስት ቴሌቪዥን ላይ የታየ ያለ ስራ እሱን ለተመልካች አድርሻለሁ እንግዲህ ቀደም አንተም እንዳልከው ሜዲካል ስኩል ውስጥ ሆኖ ይሄን ነገር መስራት ትንሽ ይከብዳል ቢሆንም እኔ ሁሌም አንድ ነገር አስባለሁ አርትና ሜዲሲን የማይለያዩ የአንድ ሳንቲም ሁለት ገጽታዎች ይመስሉኛል
እሱ ራሱ ግዜም ይፈልግ ነው መጻፍ ግዜ ይፈልጋል አሁን የነገርከኝ አጫጭር ኤፒሶዶች ቢሆን እነሱን መጻፍ ግዜ ይጠይቃልና እንዴት በቃ ግዜ በዚህ ተማሪ ሆነ ትምርቲን ተካትልክ እንዴት ነው መስራት ይችላል
እንቅልፍ ሰዓትን መሰዋት አለብህ አንዳንዴ እንደ ወጣትም እንደ ሰውም ብዙ መዝናናት ሊያምርህ ይችላል ከትምርቱ ባሻገር እነዚህም ግዚያዞች ብዙ ጊዜ ለዚህ ለስራ ነው የምጠቀመው ላይክ አብዛኛውን ጊዜ ነገን በማሰብ ነገን የተሻለ ሰው ለመሆን ዛሬ ላይ ብዙ ዋጋ መክፈል እንዳለብኝ አስባለሁ ግን በዚህ ውስጥ በጣም ብዙ ቻሌንጆች ነበሩ ለምሳሌ የሆነ ሰዓት ላይ ትዝ ይለኛል ረጅም ሰዓት በመቀመጥ እንግዲህ ሰርጀሪስ ከመሰራ ድረስ ደርሼ ነበር ሁለተኛ ሶስተኛ አመት ተማሪ ያለው ምክንያቱም ሜዲሲን በራሱ ረጅም ሰዓት የሚያስቀምጥ ነው በሱ ላይ ደግሞ ይሄ ብዙ ማንበብ ብዙ መጻፍ እሱም ደግሞ ትንሽ ዋጋ ያስከፍላልና
ዶክተር በዛቢ በስራዎቹ በገሃዱ ዓለም ያሉ ማህበራውና ፖለቲካዊ ሁኔታዎችን በማንሳት ለመተቸትና ለመታዘብ ይሞክራል።
ብዙ ጊዜ ማህበራዊ ጉዳዮችን ማነሳለው ፖለቲካውንም አንዳንዴ ፍልስፍናውንም ለማንሳት ተሞክራለሁ። ስፔሻሊ ቴሌቪዥን ስራዎች ደግሞ ሲቹዌሽናል ኮሜዲ ስለሆነ ሲቹዌሽኑ ላይ ተመስርተን ነው ብዙ ጊዜ የምንጽፈው። በአሁኑ ሰዓት ያለንበት ማህበራዊ ኢሹ ምን ይመስላል? ፖለቲካው እንዴት ነው? ኢኮኖሚው እንዴት ነው? ማህበረሰቡ ምን አይነት ሁኔታ ውስጥ ነው ያለው? ትዝብታችንን ነው የምናስቀምጠው። ትዝብት ታስቀምጣለ፣ ትችት ታስቀምጣለ። ለዚህ እንደዚህ አይነት ሐሳቦችን የሚዳስስ ነው።
በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ ገና በወጣትነት ሰብሮ መግባት አስቸጋሪ መሆኑን የሚያምንበት ዶክተር በዛቢ የተቀመባቸውን ዘዴዎች ገልጿል።
ቶሎ ለመውጣት በኢትዮጵያ በአርት ኢንዱስትሪ ግን እኔን ፈጣሪ ረድቶኛል ብዬ አስባለሁ። ፕላስ ደግሞ ውሎዬም ይመስለኛል አብዛኛውን ጊዜ ቀደም እንዳልኩ እዛ ጅማ ሜዲካል ስኩል ውስጥ ምያለው ከህክምናው ትምህርት ባሻገር ውሎዬ ከቲያትር አስተማሪዎች ጋር ነው። ከነሱ ጋር ጊዜ አሳልፋለሁ፣ ስለ ጽሑፍ አወራለሁ፣ ስለ ጽሑፎች ያወራለሁ። በእነሱ በኩል ደግሞ ሰዎችን ማገኛለሁ። ፕላስ ደግሞ በደንብ ጠቅሞኛል ብዬ ማስበው ሶሻል ሚዲያ ነው። ላይክ ሶሻል ሚዲያ ላይ ስራዎችን ብዙ ጊዜ ጽፋለሁና 9ኛው ሺም ሲትኮም ላይ ጆይን ያደረኩት ሶሻል ሚዲያ ላይ በሚጽፋቸው ጽሑፎች ነው። አብዛኛውን ጊዜ እኔ ሶሻል ሚዲያ ላይ ፖስት ማድረጋቸው ሼር ማድረጋቸው ሐሳቦች ዮነሳት ላይ 9ኛው ሺ ይጀመረ ጊዜ እነሱ ሐሳቦች ናቸውና ጆይን አድርገን የሚል ሐሳብ ከፕሮዲሰሩና ከክሬተሩ መጣ። ደን ጆይን አደረኳቸው ማለት ነው። ስለዚህ በቀላሉ እንዲገባ የተጠቀመኝ ሶሻል ሚዲያን ለስራዎች የመጠቀመኝ ጠቅሞኛል ብዬ አስባለሁ። አንደኛ ሁለተኛ ደግሞ አርቲስት ካሉ ሰዎች ጋር ጥሩ ቀረቤታና ግንኙነት አለኝ።
በተማርከው በሜዲሲን ዘርፍ ነው መቀጠል የምትፈልገው ወይስ አርቲስት ነው የምትቀጥለው?
ያ ምን አስባለሁ እኔ እንግዲህ ብዙ ጊዜ ማነሳት እንዳሳባለችና አርት ቴራፒ ላይ የመስራት እቅድ አለኝ። በእኛ ሀገር ብዙ አልተለመደም አርት ቴራፒ። በስነ ጽሁፍ ወይም ደግሞ በአርት በስነ ጥበብ ሰውን የማከም ጥበብ ለምሳሌ ብዙ ጊዜ ነጮች ይጠቀሙታል። በፔንቲንግ በስዕል ሰውን ያከማሉ፣ በሙዚቃ፣ በድራማ፣ በተለያዩ ስራዎች። እሱ ላይ በደንብ ሁለቱንም ማገናኘት ለመስራት ፈልጋለሁ ለወደፊት።
ወጣቱ ዶክተር በዛቤ መሰል ወጣቶች ተስተዋቸውን ማውጣት እንዲችሉ ለኪነ ጥበብ ስራዎች እንብዛም የተመቸሽ አይደለችም የምትባለውን የአዋሳን ከተማን ለአርት ስራዎች ምቹ ማድረግ እንደሚገባ መክሯል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማቹን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ጋቢና ቪኦኤ እንግዲህ መደመጡን መታየቱን ይቀጥላል። በሳምንት 2 ቀን የቀጥታ የስልክ ውይይቶች አሉን። እዛ ላይ መሳተፍ የምትፈልጉ በቪኦኤ አማርኛ ፌስቡክ ገጻችን ላይ ኢንቦክስ ልታደርጉን ትችላላችሁ። ስልክ ቁጥራችሁን እየደወልን አስተያየታችሁን እንቀበላለን። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። አሁንም እናልፈው ወደ ቴክኖሎጂ ዘገባ ነው። በዚህ ዘገባ ሚሼል ኩዊኒን ራጮች በሚሮጡበት ጎዳና ላይ ስዕል እየሰሩ ነው ብላናለች። እንደሚከተለው አቀርብላችኋለሁ። ብዙ ሯጮች ለሩጫ ከቤታቸው ሲወጡ ስለፍጥነታቸውና ስለሚሸፍኑት ርቀት ነው የሚያስቡት። ሌኒሞን ግን ለሩጫ ሲወጣ የሚሮጠውን መንገድ በካርታ ላይ ስለሚሰራው ምስል እያሰበ ነው የሚሮጠው። ሌኒሞን
The streets of San Francisco is my canvas.
የሳን ፍራንሲስኮን ጎዳናዎች እንደ ስዕል ሸራ እየተጠቀምኩባቸው ነው። ካስተብከው ደግሞ ላቤ ቀለም ነው ማለት ነው።
በአለም ዙሪያ ያሉ ሰዎች ቴክኖሎጂ በፈጠረው የሳተላይት መንገድ አቅጣጫ መጠቆሚያ ወይም ጂፒኤስ እና የተለያዩ ሶፍትዌሮችን በመጠቀም የግርና የብስክሌት ጉዟቸውን ይመዘግባሉ። እንደምን ያሉት ደግሞ የሚሮጡት መንገድ ስለሚሰራው ምስል ያስባሉ። ይህንንም የሩጫ ስነጥበብ አለም የአቅጣጫ ስነጥበብ ጂፒኤስ አርት ሲሉ ይጠሩታል። ሞን ባወጣው ንድፍ መሰረት መስመሩን ጠብቆ ነው የሚሮጠው። ጌሪ ኮድሪ በብሪታንያ የሚኖር የብስክሌት ተጠቃሚ ሲሆን ምንን መሰል ስዕል የሚሰሩ ሰዎችን ጉዞ ይመዘግባል። ያለፈው አመት ታዲያ በኮቪድ-19 የተነሳ የጂፒኤስ ስነጥበብ የጎላበት ነው ይላል። ዘንድሮ ደግሞ ስዕሎቹ ከዩክሬን ጋር ይያያዛሉ። ጌሪ ኮድሪ
ለሩጫ ከመውጣት በፊት ንድፌን በካርታው ላይ አወጣለሁ። ከዚያ በቃ መሮጥ ነው።
ጡረታ የወጣው የቴክኖሎጂ ባለሙያ ሞን ባለፉት 7 አመታት ውስጥ በወራንዴ እየሮጠ ስዕል ይስላል። የስዕል ሐሳቦቹንም ከዕለት ተዕለት ህይወቱ ወይም የሳን ፍራንሲስኮ ካርታ ላይ ለአንድና ለሁለት ሰዓታት ያህል ካበጠጠ በኋላ እንደሚከሰትለት ይናገራል።
ዛሬም መውጣው በሰሜን ዋልታ ላይ የሚኖር ድብን በመሰለ ቅርጽ ሲሆን ማራቶን ነው።
አቅጣጫ መቆጣጠሪያ ጂፒኤሱ የህንጻና የጎዳና ጠርዝን በመለየት እየተሻሻለ ቢሆንም ፍጹም ግን አይደለም ይላል ሞን።
I know what I want it to look like, but
በቤት በተራራ ባጥሩ ወይንም በግንብ መካከል አለማለፉን አስቀድሞ ማረጋገጥ ያስፈልጋል። አስቀድሜ ሩጫውን ከመጀመሪያ በፊት በካርታው ላይ የሚሰራ ምስል ምን እንደሚመስል እንደምፈልገው አውቃለሁ። ነገር ግን ሩጫውን እስከምፈጽም ድረስ ምንም አላውቅም።
ይህ የጂፒኤስ ስነጥበብ በቴክኖሎጂ ላይ የተመሰረተ ስነጥበብ ሲሆን ጥንቃቄ የተሞላበት እቅድና ምናብን ይሻል። የምናልፈው መግቢያችን ላይ ወደ አስተዋወቅናችሁ ዘገባ ነው። ኢትዮጵያውያን የንግድ ማህበረሰብን ከትውልድ ኢትዮጵያውያን ሸማቾች ጋር ለማስተዋወቅ ያለመ Made in Ethiopia የተሰኘ የንግድ ትርኢት ከሰሞኑ በዚህ በዩናይትድ ስቴትስ በቨርጂኒያ ግዛት አሌክዛንድሪያ ከተማ ተደርጓል። የንግድ ትርኢቱ ተሳታፊዎችና አዘጋጆች መሰል መርሃ ግብሮች በውጭ ሀገር የሚገኙ ኢትዮጵያውያንና ትውልድ ኢትዮጵያውያን በንግዱ ዘርፍ ውስጥ ለማስተባበርና እንዲሁም ደግሞ ግንኙነታቸውን ለማጠናከርም የላቀ ሚና እንደሚጫወት ተናግረዋል። ሀብታሙ ስዩም የንግድ ትርኢቱን ተከታትሎታል፣ እንደሚከተለው ይቀርባል።
የዛሬው ቅዳሜ ገበያ እንደ ሀገር ቤቱ ገበያ በማለዳው አይደለም፣ በቨርጂኒያ ሰዓት አቆጣጠር አመሻሹን እንጂ። እንደ ተሳታፊዎችና አዘጋጆቹ ማብራሪያ ደግሞ ገበያው ምርቶችና አገልግሎቶች የሚተዋወቁበት ብቻ አይደለም፣ ንግድ ተኮር ሐሳቦችና ልምዶች በተሳታፊዎች መካከል የሚንሸራሸሩበት ጭምርም ነው። ፕሮቶኮል በፍቃዱ ኦክሳስ ሬዲንግን በመወከል በዚህ ተገኘች ወጣት የንግድ ባለሙያ ናት።
ሸክላ ሳህኖችን፣ የቡና ማቴሪያሎችን፣ እንዲሁም ወንበሮችን ፕላስ ደግሞ ብርጭቆችንና የሻወር ካርቴሎችን፣ የሊቪንግ ሩም ካርቴሎችን እንዲሁም ደግሞ የጠረጴዛ ለባሶችን እናስመጣለን። እንዲሁም ከሀገርኛ የእጅ ስራዎች ደግሞ የተለያዩ ስፌቶች፣ የኤርትራን ይሁን ሊሆን ይችላል የኢትዮጵያም ሊሆን ይችላል እናም ደግሞ ቀመማ ቀመሞችን ሽሮ በርበሬ ጥራታቸው በጣም የተጠበቀ ለተለያዩ ለሬስቶራንቶች ለስቶሮች እንዲሁም ደግሞ ለግሮሰሪዎችን በማከፋፈል ላይ እንገኛለን።
መዲን ኢትዮጵያ በተሰኘው የንግድ አውደ ርዕይ ላይ የኢትዮጵያና ኤርትራ ባህላዊ ትውፊቶችን የሚያንጸባርቁ ምርቶችን ስታስተዋውቅ ያገኘናት ብርቱካን በዚህ መራ ግብር መሳተፉ ምን ፋይዳ እንዳለው ታስረዳለች።
ወይል እጅግ በጣም ትልቅ አስተዋጽኦ አለው ምክንያቱም አሁንኛ ይሄ የመጀመሪያ ኤግዚቢሽናችን ነው። በዚህ ኤግዚቢሽን ላይ ስንሳተፍ አንደኛ ካምፓኒ ለካምፓኒ እንተዋወቃለን። እዚሁ ዲሲ ዲኤምቪ ኤሪያ ላይ ማን ምን አለ፣ ምን ይሸጣል፣ ምን እስካጋራችን ይመጣል፣ ምን አይነት ኮምፒውተሮችስ አሉን ብለን ምንተዋወቅበት ምንተያይበት ምንመዛዘንበት ነው። ስለዚህ አስተዋጽኦ አለው።
ይህንን መድረክ ያዘጋጁት ኖቫ ኮኔክሽን እና ሰንሰለት መልቲሚዲያ ናቸው። የሰንሰለት መልቲሚዲያው ቴዎድሮስ ለገሰ በንግዱ ማህበረሰብና በትውልድ ኢትዮጵያን መካከል ያለውን ግንኙነት ማሳደግ ከተፈለገ እንዲህ ያሉ የመተዋወቂያ መድረኮች የላቀ ሚና እንዳላቸው ያስረዳል።
አንደኛ ለመደራጀት ለመተዋወቅ ይረዳቸዋል። ምክንያቱም እንደ ማህበር ሲቋቋሙ ቻምበር ኦፍ ኮሜርስ እዚህ አሌክዛንደሪያ ላይ እንዲቋቋም ነው ሐሳባችን። ስለዚህ እንደዚህ አይነት ነገሮች በመዘጋጀታቸው ከሲቲ ጋር ያለን ትስስር በደም ሰፍ ያደርጋል፣ ጠበቅም ያደርጋል። ስለዚህ ያው የነጋዴው ማህበረሰብ አይወጣም እንደምታውቀው፣ ግን መጥቶ እንደዚህ ቢለመድ ራሱ ለማህበረሰቡ ያለውን ምርት በአመት አንድ ጊዜ እንኳን በስቶክ ፕራይስ ዝም ብሎ በሆልሴል ቢሸጥለት አንደኛ ህዝቡም ደስ ይለዋል፣ የተወሰነ ነገር ጥቅም ያገኛል። ሁለተኛ ለነጋዴዎቹም የተወሰነ ነገር አደረጉ፣ ለኮሚኒቲያቸው መልሰው ሰጡ፣ ትርፋቸውን ሼር አደረጉ ይባላል። ስለዚህ እንደዚህ አይነት ነገር ለማድረግ በጣም ወሳኝና አጋዥ ነው። ከሲቲዩም ጋር ተጽኖ ለማድረግ በንግዱ ማህበር ገንዘብ መጠየቅ ቢያስፈልግ፣ ብድር መጠየቅ ቢያስፈልግ እንደዚህ አይነት ዝግጅት ላይ ትልቅ አድርጎ መሰባሰብ መገኘት ከሲቲዩ ጋርም ለሚኖረን ቦታ ስትፈልግ ማቅለል የፔፐር ወርኮችን ለማቅለል አይ እነሱ ይሰራሉ ኮሚቴያቸው መልሶ ያገለግላሉ በሚል ሰፊ የሆነ ነገር ይኖረዋል ብዬ አስባለሁ።
በመቶ ሺዎች የሚቆጠሩ ትውልድ ኢትዮጵያን እንደሚኖሩባት በሚነገርባት ዩናይትድ ስቴትስ የኢትዮጵያውያን የንግድ ማህበረሰብ ያለው አበርክቶት የማይናቅ ቢሆንም ከሌሎች ማህበረሰቦች ተጽዕኖ ፈጣሪነት ጋር ሲነጻጸር ግን ተጨማሪ ስራ እንደሚጠብቀው የሚናገረው ሌላኛው የመርሃ ግብሩ አስተባባሪ ዳንኤል ገብረ ማርያም ነው። ይህንን ለመቀየር ታዲያ ደረጃውን የጠበቀ የንግድ ባህል ለማጎልበት መወሰድ ያለባቸውን እርምጃዎች ዳንኤል ያስረዳል።
ራሱን የቻለ ኢትዮጵያ እንደምታውቀው ራሳችን የቻለ ባህል፣ ወግ፣ ታሪክ አለን። ብዙዎቻችን የመመገቢያ እቃዎቻችን የተለዩ ናቸው። የምግብ ፍጆታችን ለየት ያለ ነው ከሌላው ማህበረሰብ ማለት ነው። ህንዶችን አሁን ስትመለከት የራሳቸውን ቅመማ ቅመሞች እዚህ ሀገር ይሸጣሉ ማለት ነው። ግን ስታንዳርዱን በጠበቀ መልኩ ነው ማሸጊያው አቀማመጡ ምናምን ማለት ነው። የኛ ከነሱ አንሱ አይደለም። ነገር ግን ስታንዳርድ ስለማንጠብቅ ወይንም ደግሞ በተለምዶ ዝም ብለን ስለምናደርግ ሰዎች ትልልቅ ሱፐርማርኬቶች ውስጥ መግባት አልቻሉም ማለት ነው። ወደዛ ነገር ግን መሸጋገር አለብን። ምክንያቱም ዓለም እያደገ ስለሄደ በዛ ወደኛ ስታንዳርድ ሊመጡ አይችሉም ማለት ነው። ስለዚህ ለምንድን ነው እኛ እንጀራችን ሆል ፉድ ውስጥ የማይሸጠው? ለምንድን ነው ሴፎይ ውስጥ ብዙ ኮሚኒቲ አለ ማለት ነው? ወደዛ እንትን በዛ ደረጃ የምናቀርበው ከሆነ ፓኬጁን ምን እዛ ምግብ ውስጥ እንዳለ የምንጽፍ ከሆነ እዛ የማይቀበሉበት ምን ምክንያት የለም ብለን እናስባለን። እና ትልቁ ችግር ስታንዳርድን መጠበቅ ነው ብለን ስለምናስብ ወደዛ ነገር ደግሞ ለመሄድ ትሬኒንግ እና ስልጠና በጣም አስፈላጊ ነው። በማህበር መደራጀት የሆነ ነገር ለመጠየቅም መንግስትንም ለማሳመንም ነጋዴዎች እርስ በርሳቸው አንድ መሆን አለባቸው፣ ማህበር ማቋቋም አለባቸው። እነሱን የሚወክል ችግሮቻቸውን ለሴናተሮችም ለሜሩም ለማቅረብ አንድ ማህበር እንደ ግለሰብ ሳይሆን ይሄ ችግር አለብን ብለው ቢሄዱ በማህበር ችግራቸውን ለመቅረፍ የአሜሪካን መንግስት በጣም በሩ ክፍት ነው ብዬ አስባለሁ።
በሜድን ኢትዮጵያ የንግድ ትርኢት ላይ መቀመጫቸውን በዩናይትድ ስቴትስ ካደረጉ ተቋማት በተጨማሪ ኢትዮጵያ ውስጥ የተመሰረቱ ድርጅቶች ምርቶቻቸውን ለተጠቃሚዎች አሳይተዋል። በዚህ ረገድ የሚጠቀሰው በዓለም አቀፍ ገበያ ላይ ትኩረትን ያገኙ የቆዳ ምርቶችን አምራቹ ሳምራ ሌዘር የተሰኘው ድርጅት ነው። የድርጅቱ መስራችና ዋና ስራ አስኪያጅ ሳምራዊት መርሴ ሀዘንን ለሀገር ውስጥ አምራቾች ይህን የመሰለው መርሃ ግብር ፋይዳው ምን ይሆን ብለን ጠይቀናታል።
በጣም ትልቅ ፋይዳ ነው ያለው። አንደኛ እዚህ ሀገር በጣም ብዙ ጊዜ የኖሩት ሰዎች አሁን የኢትዮጵያ ምርት ሲባሉ የእኛም ብቻ ሳይሆን የሌላውንም ሲያዩ ይገርማቸዋል። ኢትዮጵያ ውስጥ ይሄ ይሰራል ይሄንን አዌርነሱን ይፈጥርላቸዋል ሌላ ግን አሁን የሲቲ ካውንስሉ ይሄ የካውንቲው አንደም ሰዎች መጥተው ነበር እነሱም በጣም ነው ኢምፕረስድ የሆኑት ያንን ማይታቸው ኢትዮጵያ ውስጥ ይሄ ይሰራል የሚለው ነገር ነው to some extent በሚታይ በሚዳሰስ በሚጨበጥ ሁኔታ ከኢትዮጵያ የወጡ ነገሮችን ማየት ስለ ኢትዮጵያ ኢሜጅም ያላቸው ነገርም ትንሽ ይቀይራል ብዬ አስባለሁ
መድን ኢትዮጵያ የንግድ ትርኢትን እሁን እንዲሆን የደገፈው የአሌክሳንድሪያ ከተማ አስተዳደር ነው። ትውልደ ኢትዮጵያውያንን ጨምሮ በከተማው ውስጥ የሚኖሩ ማህበረሰቦችን እንደሚጠቅሙ የታመነባቸው መርሃ ግብሮችን በመደገፍ ላይ እንደሚገኝ የተነገረለት የከተማው አስተዳደር የዚህ መድረክ ፍሬዎች እንዲሆኑ ካቀዳቸው ጉዳዮች መካከል የተወሰኑትን ሰምተናል። ከከተማው አስተዳደር ቀጠና አቀፍ የፈጠራ መርሃ ግብሮች አላፊ ማርታሊ
አንደኛ ንግድ ማለት ማድረግ ብቻ ሳይሆን ራስን የሚያስችል በቃ እንዴት ነው self sufficiency ነው የሚሉት እዚህ ሀገር ራስን እንዴት ነው የምትችለው እንዴት ነው ፕሮዳክት ማዘጋጀት የምትችለው ለማርኬቱ የሚጠቅመው አይነት የሚፈለግ አይነት ስታንዳርዱን የጠበቀ አይነት ፕሮዳክት እንዴት ነው የምታቀርበው እሱን አይ ቲንክ ሁሉም ቬንደሮች መልሰው የመጡ ጥያቄ ሊሆን ይችላል ግን እዚህ ደግሞ ሲያቀርቡት እንዴት ነው የማቀርበው ለማን ነው የማቀርበው ማን ነው የሚመጣው እዚህ የሚለውን የተለያየ ንግድ ስፔሻሊ አሜሪካን ውስጥ ቀላል ነገር አይደለም ስፔሻሊ ሲጀመር ማለት ነው እና እንደዚህ አይነት መድረኮች ኤክስፖዠር ነው የሚፈጥሩት
ዘገባችንን የምንደመድመው አውደር እዩን ሲጉብኝ ባገኘናቸው አንጋፋው የገበያ ጥናትና የንግድ እድገት ባለሙያ አቶ ፒተር ገብሬ ሐሳብ ይሆናል። የትውልደ ኢትዮጵያውያኑ የንግድ ተሳትፎና አቅም በራሳቸው በኢትዮጵያውያኑ ከሚመሰረቱ የንግድ ተቋማት መጠናከር ጋር ያለውን ተያያዥነት አንስተው የበለጠ የንግድ ዘርፍ አቅም የጠነከረ ዘንድ ሊያግዙ የሚችሉ ሐሳቦችን አጋርተዋል።
መናልባት ለዚህ መሰረት ነው ትልልቅ ቢዝነሶች ትልልቅ የንግድ ድርጅቶች ትንንሾቹን ለማገዝም ለማስተዋወቅም መድረክ ቢፈጥሩ ስፖንሰር ቢያደርጉ ጥሩ ይሆናል ብዬ አስባለሁ። በተረፈ ግን እንግዲህ ከዚህ እየተማሩ ንግዳችን አቀራረባችን መረጃ አሰጣጣችን እንዴት ማሻሻል አለብን ራሱ የሀገራችን ዕቃም ቢሆን በምን መልክ ፓኬጅ ብናደርገው ነው መሸጥ ያለበት መሸጥ የሚችለው በምን መልክ ብናስተዋውቀው ነው የሚለው ይሄ እንግዲህ ከቢዝነስ ፕላን ከማውጣት ጀምሮ የገበያ የማሳደግ ስትራቴጂ ከመቀየስ ጀምሮ በየጊዜው አጫጭር ኮርሶች ማለት ስልጠናዎች ማለት ድጋፍ የሚሰጡ ድርጅቶች ማለት እነዚህ ሁሉ ተጠቅመን ለማደግ መሞከር ነው ያለውን ሪሶርስ መጠቀም ያስፈልጋል።
አቶ ፒተር ሜድን ኢትዮጵያን የመሰሉ ዝግጅቶች በንግድ ላይ በተሰማሩ አካላት መካከል መተዋወቅን ለማጠናከር ጠቃሚ መሆናቸውን በመጥቀስ መልካም ጅምር መሆኑንም አክለዋል። ለአሜሪካ ድምጽ ሀብታሙ ስዩም ዋሽንግተን ዲሲ።
ዩጋንዳ ከሰሞኑ የታዳጊዎች ማህበራዊ ሚዲያ አጠቃቀም ላይ ህግን አርቅቃለች ይለናል ተከታዩ ዘገባ።
በኡጋንዳ የሚገኙ የሚዲያ ነጻነት ተሟጋቾች ፕሬዝዳንት ዩሪ ሙሴቪኒ ኮምፒውተርን ያላግባብ መጠቀም በሚለው የህግ ረቂቅ ላይ መፈረማቸውን ተቃውመዋል። ተሟጋቾቹ በህጉ ላይ የሰፈሩት ግልጽ ያልሆኑ ቃላት የመንግስት ተቃዋሚዎችን ዝም ለማሰኘት ሊውሉ እንደሚችሉ ይናገራሉ። በኡጋንዳ የማህበራዊ ሚዲያ ተጠቃሚዎች ሚዲያውን ያላግባብ በመጠቀም ጥፋተኛ ሆነው ከተገኙ ከ5 እስከ 10 ዓመት በሚደርስ እስራት ሊቀጡ ይችላሉ። በፕሬዝዳንት ሙሴቪኒ ባለፈው አመት የተፈረመው አዲሱ ህግ በኡጋንዳ ህግ የተከለከሉ መረጃዎችን በማህበራዊ ሚዲያዎች ማተም ማሰራጨትና ማጋራትን ይከለክላል። እንዲሁም የድብቅ ያልተገለጸና የሐሰት ማንነትን በደረጃ ላይ መጠቀምን ይከለክላል። ባለፈው ሰኔ የኡጋንዳ ጋዜጠኛ አጋተር አትሄር በትዊተር ገጹ ምክር ቤቱ አፈጉባኤ አኒታ አሞንግ እና ምክትላቸው ቶማስ ታይቧ የቅንጦት ተሽከርካሪዎችን እንዲገዙ ምክር ቤቱ የፈቀደበትን መንገድ በሰበር ዜና አውጥቷል። ተሽከርካሪዎቹ ከ730,000 ዶላር በላይ የወጣባቸው ስለነበሩ በህዝቡ ዘንድ ቁጣን ቀስቅሶ ነበር። ከሳምንት በኋላ የካምፓላ ማዕከላዊ ህግ አውጪው ሙሐመድ ኒሴሬኮ የማህበራዊ ሚዲያውን መቆጣጠር የሚያስችል የህግ ረቂቅ አስተዋወቁ። አትሄር ለቪኦኤ አዲሱ ህግ ከዚህም በፊት የወጡ ህጎችን መልሶ በማባዛት የምርመራ ጋዜጠኝነትን ለማሽመድመድ የተዘጋጀ ነው።
Everything in there is ridiculous. It is saying that we can't publish unsolicited information. The freedom of expression that the Constitution guarantees.
እዚህ ውስጥ ያለው ነገር ሁሉ የማይረባ ነው። ያልተፈቀደ መረጃ ማተም አትችሉም ይላልን ነው። ህገ መንግስቱ ያረጋገጠው ሐሳብን በነጻነት መግለጽ መረጃን ለማውጣት መጀመሪያ ፈቃድ መጠየቅ ያለብኝ ሆኖን አይገልጽም። ሐሳብን በነጻነት ስገልጽ የሚናገረው ስለ መረጃ መስጠት መቀበልና ማሰራጨት ነው። ስለዚህ ይህ ያንን መብት በእርግጥም የሚገድብ ነው።
ከወላጆች ወይም አሳዳጊዎች ፈቃድ ውጪ ያሉ መረጃዎችን የሚያጋሩ የማህበራዊ ሚዲያ ተጠቃሚዎች እስከ 5 ዓመት በሚደርስ እስራትና $3,900 እንዲቀጡ ህጉ ያዛል። ያለ ግለሰቡ ፈቃድ የቪዲዮ ምስሉን ወይም ድምጹን መጠቀም እስከ 10 ዓመት በሚደርስ እስራት ሊያስቀጣ ይችላል። በሳሐራ በታች ዓለም አቀፉ ለጋዜጠኞች ተሟጋች ኮሚቴ CPJ ተወካይ ሞቲኮ ሙሞ ህጉ ገና ካፈጣጠሩ ጀምሮ አስገራሚ ነበር ይላሉ። ህጉ የጥላቻ ንግግር የተረጎመበት መንገድ ያስደነግጣቸው መሆኑንም ይገልጻሉ።
Hate speech is defined to include things like demeaning or ridiculing an individual. That is a personal reputation or concern.
የጥላቻ ንግግር ግለሰብን ማዋረድ ወይም መሳለቂያ ማድረግ የመሳሰሉ ነገሮችንም እንዲያካትት ተደርጎ ነው የተተረጎመው። ያ የግለሰቦች መልካም ዝናን የሚመለከት ነው። የተንኮላዘል መልእክቶችን ስለማስተራጨት የሚያትተውን የህጉን ክፍል ብትመለከት የፖለቲካ ተዋናዮችን የሙስና ወንጀል ብትመረምር ተንኮላዘል ይሆናል። ባህሪያቸውን ብትተች ተንኮል ይሆናል። ስለዚህ ያንን እንደሚተረጎመው ሰዎች ሲታፈኑ እናያለን ማለት ነው። የጥላቻ ንግግር ግለሰብን ማዋረድ ወይም መሳለቂያ ማድረግ የመሳሰሉ ነገሮችንም እንዲያካትት ተደርጎ ነው የተተረጎመው። ያ የግለሰቦች መልካም ዝናን የሚመለከት ነው። የተንኮላዘል መልእክቶችን ስለማስተራጨት የሚያትተውን የህጉን ክፍል ብትመለከት የፖለቲካ ተዋናዮችን የሙስና ወንጀል ብትመረምር ተንኮላዘል ይሆናል። ባህሪያቸውን ብትተች ተንኮል ይሆናል። ስለዚህ ያንን እንደሚተረጎመው ሰዎች ሲታፈኑ እናያለን ማለት ነው።
በቅርቡ በትዊተር ገጻቸው ላይ የኡጋንዳ ኃይሎች ኬንያን ወረው መያዝ ይችላሉ ብለው የፈከሩት የፕሬዝዳንት ሙሴቬኒ ልጅ ሙሁዙ ኬኒሩ ጋባ ጀነራል ሆነው ተሾመዋል። በዚህ የተነሳ ሙሴቪኒ ለናይሮቢ የይቅርታ ደብዳቤ ለመጻፍ ተገደዋል። የሰባይ መብት ተሟጋች ጠበቃ ኤሮን ኪዛ አዲስ ውግ እንደዚያ ያሉ የትዊት መልእክቶችን ለመተቸት የሚደፍሩትንም ይገድባል ይላሉ።
For example, if you're in the military and you fall out with the military top guys, this law could be used against you as long as you speak something.
ለምሳሌ ሰራዊቱ ውስጥ ብትሆንና ከሰራዊቱ ከፍተኛ አጋዦች ጋር ብትጋጭ አንድ ነገር ከተናገርክ ይህ ህግ አንተ ላይ ተግባራዊ ሊደረግ ይችላል። በካቢኔውም ውስጥ ሆነ ከፕሬዝዳንቱ ጋር ባትስማማ እንዲሁ። ይሁን እንጂ የሙሁዚን ፕሮጀክት የሚቃወሙ ሰዎች ዋነኞቹ ኢላማዎች ናቸው። ከሁሉም የበለጠ ተጠቂዎች ይሆናሉ። ስለዚህ ይህን ህግ በመጠቀም ማንኛውንም ተቃውሞ በኃይል ይታፈናል።
የማስተዋቂያ ሚኒስትሩ ክሪስ ባሪዮ ሙንሲ ህጉ የወጣው ማህበራዊ ሚዲያና ኢንተርኔትን በኃላፊነት መጠቀም እንዲቻል ለማስተዋወቅ ነው ሲሉ ለቪኦኤ ተናግረዋል።
The message from the amendment is that please do not forward messages.
በማሻሻያ ህግ የተካተተው መልእክት እባካችሁ የሚዛለፉ ስነ ምግባር የጎደላቸው የሀገሪቱን ደረጃ የማይጠብቁ መልእክቶችን አታስተላልፉ የሚል ነው። አጸያፊ መልእክቶችን አትጀምሩ ነው የሚለው። በእኔ አስተያየት ቅን ህግ ነው።
የፕሬስ ነጻነት ተሟጋቾች ሊሻር ይችላል በሚል ተስፋ ህጉን በፍርድ ቤት እንደሚሟገቱ
የሐሙስ ምሽት የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቀቀ። ያለን ሰዓት ስላለቀ የጀመርነውን ዘገባ መፈጸም አልቻልንም። ይሁን እንጂ ሙሉ ዘገባውን በቪኦኤ አምሃሪክ ድረገጽ ላይ እንዲሁም ደግሞ ፌስቡክ ገጽ ላይ በመግባት ልትከታተሉ ትችላላችሁ። ከኛ ጋር ስለነበራችሁ ቆይታ እጅግ አብዝተን እናመሰግናለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ላይ ቪኦኤ አምሃሪክ ላይ በመግባት ለጋቢና ቪኦኤ ያላችሁ በመልእክት ሳጥናችን ላይ አስቀምጡልን። እንዲሁም ደግሞ የስልክ ቁጥራችሁን ከተዋችሁልን አስተያየቶቻችሁን ለመሰብሰብ እንደውላለን። ኤደን ገረመው መሰናዶን የመራው ኤልያስ አስማረ በቅንብሩ በዚህ ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር እዚህ ላይ እንሰናበታለን። ጤና ይስጥልኝ።